ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በዛሬው የጋቢና ጉዞ ኦህዴድ በሺዎች የሚቆጠሩ አባላቱን ከኃላፊነት አነሳ፣ ከደረጃ ዝቅ አደረገ፣ ከአባልነት አባረረ። ከአዲስ አበባ ዘገባው ደርሶናል። ኢህአዴግ ለዘመናት በመንግስት ይዞታ ስር የነበሩ የተወሰኑ ድርጅቶችን በከፊል ወይም ሙሉ በሙሉ ወደ ግል ይዞታ እንዲዞሩ ያሳለፈውን ውሳኔ በባለሙያዎች ትንተና ይዘንበታል።
መንግስት ማድረግ ያለበት ሪሊ ወደ ብዙ ነገሮች ከመሄዱ በፊት አንደኛ የኤክስፖርት ኢምፖርት ሬጂማችን መስተካከል አለበት።
ግን እነዚህ ተቋማት ወደ ግል ተዘዋወሩ ማለት ተሸጡ፣ ከቁጥጥራችን ውጭ ሆኑ ማለት አይደለም። መንግስት ከበላይ ሆኖ የሚቆጣጠርባቸው ብዙ አካሄዶች አሉ።
ተከታዩ ዘገባ ደግሞ በኢትዮጵያ የሕዝብ ተወካዮች ምክር ቤት ውሳኔ እንደሚሰጥበት የሚጠበቀው የምህረት አሰጣጥና አፈጻጸም ስነ ስርዓት አዋጅን ይመለከታል። ዛሬ እዚህ ጋቢና አብራኝ ያለችው ጽዮን ግርማ ነች ዘገባውን የያዘችው።
የተፈጸመው በአገር ሉዓላዊነት ላይ የሚያስከትለው ወይም ያስከተለው ተጽዕኖ መኖሩ ሰላምና ደህንነት ለማረጋገጥ የተሻለ አማራጭ ምህረት መስጠት የተሻለ አማራጭ ሆኖ ሲገኝ፣ ምህረት የሚደረግላቸው ሰዎች ደግሞ ወደ ሰላማዊ ህይወት ለመመለስ የሚያሳዩት ፍላጎት መሰረት በማድረግ ነው ይቅርታ የሚሰጠው ማለት ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ሰሜን ኮሪያ ያላትን የኒውክሌር ጦር መሳሪያ በሙሉ በአስቸኳይ ለማውደም ተዘጋጅታለች ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንት ትራምፕ ይህን አስተያየት ዛሬ የሰጡት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሲንጋፖር ውስጥ ተገናኝተው ከተወያዩ በኋላ ነው። ባልደረቦቻችን ከስፍራው የዘገቡትን ዝርዝር ከምሽቱ 3 ሰዓት ላይ ይዘን እንቀርባለን።
ከዚሁ ጋር በተያያዘ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን ሲንጋፖር ውስጥ ያካሄዱት ታሪካዊ ጉባኤ ተስፋ ሰጪ መሆኑን በዓለም ዙሪያ የሚገኙ መሪዎች እየገለጹ ናቸው። የደቡብ ኮሪያው መሪ ሙን ጃኢን ያካሄዱት ዲፕሎማሲያዊ ጥረት ለሲንጋፖር የዩናይትድ ስቴትስና የሰሜን ኮሪያ መሪዎች ግንኙነት ጥርጊያውም እንዳመቻቸም ይነገራል። እናም ሌሊቱም በአይኔ እንቅልፍ አልዞረም የሚሉት ሙን ጃኢን የሁለቱ ጉባኤ በኮሪያው ባህረ ገብ መሬት ሰላምና ከኒውክሌር ነጻ የሆነ ቀጠና እንደሚፈጥር ተስፋቸውን ገልጸዋል።
የታሊባን ሰርጎ ገብ ቡድን አፍጋኒስታን ውስጥ አንዲት ወረዳ ላይ ጥቃት ከፍቶ ቢያንስ 12 ሰዎች መሞታቸው ተገለጸ። ባለስልጣናት እንዳመለከቱት የመንግስቱ የተኩስ አቁም ውል ይፋ ከሆነ በኋላ በተካሄደ ሌላ ጥቃት 13 ሰዎች የመቁሰል አደጋ ደርሶባቸዋል። ጥቃቱ የተካሄደበት የኮስታን ክፍለ ሀገር ቃል አቀባይ ለቪኦኤ በሰጡት ቃል የአፍጋን ኃይሎች በሲቪሎች ላይ ሊደርስ የሚችለውን አደጋ ለመቀነስ ሲሉ ከክፍለ ሀገሩ ከተማ እያፈላለጉ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ የአፍጋኒስታን ወታደሮች በምስራቅ ጋዛኒ ክፍለ ሀገር ውስጥ በምትገኘው ሞቆር ከተማ ውስጥ ከታሊባን ጋር ከባድ ውጊያ መግጠማቸው ተሰምቷል።
መገናኛ ብዙሃንን ይከስና ያዋክብ የነበረው የማሌዥያ መንግስት በመወገዱ ጋዜጠኞች ያልተጠበቀ የፕሬስ ነጻነት ማግኘታቸው ተሰማ። ከስልጣን የተወገዱት ጠቅላይ ሚኒስትሩ ናጂብ ራዚክ በሙስናና በተለያዩ የሰብአዊ መብት ረገጣ ክስ ሊቀርብባቸው እንደሚችልም ተገልጿል። ከጠቅላይ ሚኒስትሩ የሙስና ቅሌት ጋራ በተያያዘ የሚወጡ ዘገባዎች በአብዛኛው በዋና ዋናዎቹ መገናኛ አውታር እየተሰሙ መሆናቸውም ታውቋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እንለፍ ነው።
ቀዳሚው ዘገባችን ከአዲስ አበባ አልደረሰንም። ኦህዴድ በሺዎች የሚቆጠሩ አባላቱን ከኃላፊነት አነሳ፣ ከደረጃ ዝቅ አደረገ፣ ከአባልነት አባረረ የሚለው ዘገባ እስክንድር ፍሬው ከአዲስ አበባ እየላከልን ነው፣ እንደደረሰን አቀርባለን።
አዎ፣ ተከትሎ ያሰናዳ ነው ዘገባ ደግሞ የኢትዮጵያ ምጣኔ ሀብት አፋጣኝ ምላሽ የሚያስፈልጋቸው ፈተናዎች ከፊቱ የተደቀኑ ሲሆን በመንግስት እየተወሰዱ ያሉ የፖሊሲ ማሻሻያዎች አንደምታ እያነጋገረ ያለበት ወቅት ነው። ኢህአዴግ ለዘመናት በመንግስት ይዞታ ስር የነበሩ የተወሰኑ ድርጅቶች በከፊል ወይንም ሙሉ በሙሉ ወደ ግል ይዞታ እንዲዞሩ ውሳኔ አስተላልፏል። በዚህ ተከታይ ዘገባ ክፍል አንድ የትኞቹ ድርጅቶችና ዘርፎቹ ግዢውስ ማን ይሆናል? ሀገርና ህዝብንስ ይጠቅማል? የሚሉ ጥያቄዎችን እናነሳለን። ግዢው ማን ይሆናል የሚለው በዚህ ዝግጅት ውስጥ ተካቷል። አዘጋጁ ሄኖክ ሰማግዜር ነው።
ኢትዮጵያ የግል ዘርፉን ተሳትፎ በመጣኔ ሀብቷ እንድታሰፋ፣ የገበያ ተወዳዳሪነት እንዲጠናከር፣ ቀልጣፋ አሰራሮችን ለማምጣት የሚያስችሉ የጥናትና ምርምር እንደዚሁም የቴክኖሎጂ ግብዓቶችን እንድታካትት ከዓለም የገንዘብ ተቋማት እስከ የንግድ ስምምነት ድርጅቶች ስትጠየቅ ስትወተወት ቆይታለች። በመንግስት ቁጥጥር ስር የሚገኘው የገንዘብ ዘርፍና ገበያ ሰፊ የግል ዘርፍ ተሳትፎ እንዲኖረው፣ የቴሌኮሙኒኬሽንስና የመብራት አገልግሎቶች የግል ኢንቨስትመንት እንዲካተትባቸው፣ ትላልቅ የመንግስት የልማት ድርጅቶችም ህዝብን ያሳተፈ የባለቤትነትና የገንዘብ አሰባሰብ ስልትን እንዲከተሉ፣ የግሉ ዘርፍ የምጣኔ ሀብት ድርሻ ገበያውን በጅምላ የሚቆጣጠሩ የመንግስትና የፓርቲ ድርጅቶች መቀጨጩ ሲገለጽ፣ መሰረታዊ የፖሊሲና የመዋቅር ማሻሻያዎች እንዲደረጉ የሚመክሩ ጽሑፎችና መግለጫዎች ሲወጡ ቆይተዋል። የዓለም ባንክ፣ የዓለም የገንዘብ ድርጅትና ሌሎችም ተቋማት በጥናታቸው የጠቆሟቸው ጉዳዮች ናቸው። ታዲያ በዚህ ሁሉ መሃል የኢትዮጵያ ምጣኔ ሀብት በዓለም በፍጥነት ከሚያድጉ ሀገሮች ተርታ ከተሰለፈ 10 ዓመታት ተቆጥረዋል። ዘንድሮም በአፍሪካ ቁጥር አንድ ፈጣኑ የምጣኔ ሀብት እድገት የኢትዮጵያ እንደሚሆን የዓለም የገንዘብ ድርጅት ተንብዮአል። ከ30 ዓመታት በላይ በዓለም ባንክና በሌሎች ተቋማት የሰሩት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ እድገቱ እንዳለ ሆኖ የኢትዮጵያ ምጣኔ ሀብት በርካታ ፈተናዎች የተጋረጡበት ነው ይላሉ። ገዢው ፓርቲ ኢህአዴግ በቅርቡ አንዳንድ የመንግስት ድርጅቶችን ወደ ግሉ ዘርፍ ለማዞር መወሰኑ የገበያ ተወዳዳሪነትን በመፍጠር አንጻር በጎ አስተዋጽኦ ቢኖረውም ጥንቃቄ የሚያስፈልጋቸው ጉዳዮች መኖራቸውን ይገልጻሉ።
እኔ እንቆቅልሽ የሆነብኝ ትንሽ ግልጽነት የሌለው ነገር ምንድን ነው? እነዚህ ድርጅቶች በከፊልም ሆነ በሙሉ የግል ይሁኑ በሚባልበት ጊዜ ተሳታፊዎቹ እነማን ናቸው? የግል ክፍሉ በሚባልበት ጊዜ እንግዲህ ለመሸጥ የስቶክ ካምፓኒ ነው የሚሆኑት። እንዴት ነው የስቶክ ካምፓኒ ከሆኑ? በኢትዮጵያ ውስጥ የስቶክ እንትን ኤክስቼንጅ እንትን የለም። ያን ሬዥን ይቋቋማል ማለት ነው ወይንስ እንዴት ነው የሚለውም ጥያቄ ይኖርበታል። በሌላ በኩል ደግሞ መንግስት አትራፊ የሆነ ድርጅትን በከፊልም ሆነ በሙሉ ይሸጣል በሚባልበት ጊዜ አየር መንገድን እንውሰድ። አየር መንገድ በዚህ ዓመት ያገኘው ገቢ 2.7 ቢሊዮን ዶላር ነው። ኔት ሪተርን ኦን ኢንቨስትመንት ኦን ካፒታል 232 ሚሊዮን ነው። ያን 232 ሚሊዮን በጣም ግዙፍ የሆነ የውጭ ምንዛሬ ማግኘቱ ነው ማለት ነው። ይሄ አትራፊ ድርጅት የግል ወይም በከፊልም ሆነ በሙሉ የግል የሚሆንበት ምክንያት ሊገባኝ አልቻለም። ከኢኮኖሚ አንጻር ሳይሆን ነው፣ ከባለቤትነት አንጻር ባለቤቱ ማን ይሆናል የሚለው።
በከፊል ወይም ሙሉ በሙሉ ወደ ግል ይዞታ ለማዛወር ውሳኔ የተላለፈባቸው የገንዘብ የመሰረተ ልማትና አገልግሎት ሰጪ ድርጅቶች ከመጓጓዣ እስከ ስኳር ልማት ዘርፎች ይደርሳሉ። የልማትን ሕጋዊና የማህበረሰብ ፍትሃዊ ተጠቃሚነት የሚያጠናው ብሩክ ተሾመ በጉዳዩ ላይ ኢትዮጵያን ጨምሮ በበርካታ ሀገሮች የማማከር ስራና ምርምር ያካሂዳል። የመንግስት ድርጅቶችና የልማት ተቋማትን ወደ ግል ይዞታ ለማዛወር የሚቀመጡ የአፈጻጸም መመሪያዎችና ሕጎች የመጨረሻውን ውጤት ለመተንበይና ትንተና ለመስጠት ወሳኝ ማዕቀፎች ናቸው ይላል።
መመልከት ያለብን እነዚህ ለውጦች ወደ ግል ይዞታ የማዛወር ሂደት በምን መልኩ ነው የሚካሄደው፣ በምን ያህል ነው እያንዳንዱ የተጠቀሱት ዘርፎች ውስጥ ያሉት የመንግስት ተቋማት በምን ያህል ነው ወደ ግል ይዞታ የሚሸጋገሩት፣ ከ50% ባነሰ ነው ወይ የግል ይዞታ የሚኖረው፣ ከሆነስ የውጭ ሀገር ኢንቨስተር ምን ያህል ነው ያድርሻ የሚኖረው፣ ያ ነገር በህግ የሚቀድም ነው ወይስ በመመሪያ የሚገደብ ነው ወይስ በገበያ ስርዓት ነው የሚወሰነው ያን ማውቅ አለብን ይበለጠ አንድምታውን ይህ ነው ብለን ለመናገር እንድንችል በአጠቃላይ ግን ከአሁን ካለንበት ሁኔታ ማለት የምንችለው ይሄ ወደ ግል ይዞታ መዛወሩ በራሱ መስፎ ወይም ጥሩ ብለን የሚይዘው ነገር አይደለም። መንግስት ያንን ወደ ግል ይዞታ ማዞር ዝውውሩን እንዴት ነው የሚያካሂደው? ምን ያህል ግልጽና ኃላፊነት በሞላው መልኩ ነው የሚካሄደው? ሁለተኛ ደረጃ ደግሞ ያ የንግድ ተቋም ከዚህ ሂደት ምን ያህል ነው የሚጠቀመው የሚለውንም ማየት አለብን። ለምሳሌ አሁን ኢትዮጵያ አየር መንገድን ስናይ ከቀድሞም ጀምሮ በመንግስት ይዞታ የነበረ ተቋም ነው። በጣም በፍጥነት እያደገ ያለ ተቋም ነው። ሆኖም ግን ካሉት የወደፊት ድርጅታዊ ተቋማዊ ፕሮግራሞች አንጻር ምናልባት የግል ወደ ግል መዛወሩ የበለጠ ጥቅምና ገቢ ሊያመጣለት ይችላል። ለምሳሌ ኢትዮጵያ አየር መንገድ አዲስ ኢትዮጵያ አየር ማረፊያ ለመገንባት ከታቀደ አሁን 1-3-4 አመት ያለፈ ነው። በጣም ትልቅ ኢንቨስትመንት ነው የሚጠይቀው። እስከ 4 ቢሊዮን እስከ 5 ቢሊዮን ዶላር ይፈጃል የሚባል አየር ማረፊያ ነው። ያንን እንዴት ነው መገንባት የሚችለው? ከመንግስት ካዝና እንዲህ አይነት ገንዘብ ወጥቶ ሊገነባ ይችላል ወይ? እነዚህ ጥያቄዎችን ማየት አለብን። ስለዚህ ያንዳንዱ ተቋም ለማደግ እና ለኢኮኖሚው የበለጠ አስተዋጽኦ ለማድረግ የሚያስፈልገውን አካሄድ የሚያስፈልገውን ግብዓቶች የሚያገኝበት ሁኔታ እየተመቻቸለት ነው ወይ የሚለው ጥያቄን ታይቶ ነው ወደ ግል መዛወር ወደ ግል ይዞታ መዛወር የሚለውን ለውጥ መገምገም የምንችለው። በሌላ በኩል ደግሞ አንዳንድ ተቋማት በተለይ በባንክ እና መድህን በኢንሹራንስ ዘርፍ ውስጥ ያሉ የመንግስት ተቋማት ከደርግ ጊዜ ጀምሮ ነው እንጂ ተጠቃለው የመንግስት ተቋማት የሆኑት በታሪክም ቢሆን ቀደም ብለው ብዙ የግል ዘርፍ ውስጥ ያሉ ግል ባለሀብቶች የያዟቸው ተቋማት ነው የነበሩት እና ወደዛ መመለሱ ምናልባት የበለጠ ተፎካካሪ ያደርጋቸው ይሆናል። ስለዚህ አንድምታውን መገምገም የምንችለው የበለጠ የመንግስት አካሄድ ምን ያህል አይነት ስትራክቸር ይኖረዋል፣ በምን አይነት መልኩ ነው የሚካሄደው፣ እያንዳንዱ ተቋም ውስጥ የሚያገኘው ጥቅምና አላማ ምንድን ነው የሚለውን መመለስ እንችል ነው።
የኢትዮጵያ መንግስት በይዞታው የቆዩ የንግድና የልማት ተቋማትን ወደ ግል ይዞታ ለምን ማዛወር አስፈለገው? ለምን አሁን የሚል ጥያቄ ለባለሙያዎቹ አንስተናል። ባሳለፍነው ሳምንት ለሕዝብ ተወካዮች ምክር ቤት የሥራ አፈጻጸም ዘገባቸውን ያቀረቡት የኢትዮጵያ የገንዘብ ሚኒስትር አብርሃም ተከስተ መንግስት የዚህ ዓመት የገቢ አሰባሰብ ግቡን በ50 ቢሊዮን ብር መጓደል እንደማያሳካ መናገራቸው ይታወሳል። የውጭ ምንዛሬ ክምችት ችግርን ከጠቅላይ ሚኒስትሩ አንስቶ በተዋረድ በይፋ ሲገለጽ የቆየ የንግዱም ማህበረሰብ እንደዚሁ እንደ ችግር ሲገልጸው የቆየ ክል ነው። ዶክተር አክሎግ ቢራራ ድርጅቶችን ሸጦ የገቢ መጓደልን ማሟላት ተገቢው ጥናት ካልተደረገበት መዘዝ እንዳለው ያስረዳሉ።
መንግስት የግል ተቋሞችን የግል ላድርግ በሚልበት ጊዜ ምን ለማድረግ ነው የሚፈልገው? በጣም መሰረታዊ የሆኑ በየቦታው የሚታዩ የሚዳሰሱ ነገሮች አሉ። አንደኛው የሚያደርገው ካፒታል ለማሳደግ ነው። ሌላው ምርትን ለማሳደግ ነው። በጥራትም ሆነ በአይነት በጣም እያሳደጉ ለመሄድ እና ለማሳደግ ነው። ሌላው ዕዳ ለመክፈል ነው። ሌላው የህዝብ ተሳትፎ እንዲኖረው ነው። የውጭ ምንዛሬ በኢትዮጵያ ውስጥ በጣም አስቸጋሪ የሆነ ሁኔታ ቀውስ ወይም ክራይሲስ አለ የሚለው ምንም የሚያከራክር አይደለም። የምንሸምተው በጣም በሚዘገንን ሁኔታ በጣም ከፍተኛ ደረጃ ላይ ደርሷል። 16 ቢሊዮን ደርሷል የምንሸምተው። ከምንሸምታቸው መካከል አንዱ ለምሳሌ መንግስት ማድረግ ያለበት ሪሊ ወደ ብዙ ነገሮች ከመሄዱ በፊት አንደኛ የኤክስፖርት ኢምፖርት ሬጂማችን መስተካከል አለበት። ዝም ብሎ ሳናመርት የሁሉንም አገር እቃ እየሸመት የቻይናን እቃ እየሸመት ልንበላ አይገባንም።
ወደ ግል ይዞታ በከፊልም ሆነ ሙሉ በሙሉ እንደሚዛወሩ በመንግስት የተገለጸው ተቋማት ግልጽና ዝርዝር ያፈጻጸም መረጃ ከመንግስቱ በኩል አልተሰጠም። የጊዜ ሰሌዳም እንደዚሁ አልተቀመጠም። ብሩክ ተሾመ ከነባራዊ ሁኔታዎች ተነስቶ በሰጠው ትንተና ተቋማቶቹ በመንግስት የበላይ አክሲዮን ባለቤትነት ሳይቀጥሉ አይቀሩም ይላል።
አንድ ነገር ልብ ማለት ያለብን እነዚህ ተቋማት ወደ ግል ተዛዋወሩ ማለት ተሸጡ ከቁጥጥራችን ውጪ ሆኑ ማለት አይደለም። መንግስት ተበላይ ሆኖ የሚቆጣጠረባቸው ብዙ አካሄዶች አሉ። እንደምገምተው ከሆነ መንግስት ቀዳሚ የሼር ሆልደር ሆኖ የሚቀጥልበት ያ ማለት የድርጅቱን አቅጣጫ መወሰን የሚችልበት አካሄድ እንደሚኖር ነው።
በዚህ ተከታታይ ዘገባ በቀጣይነት የኢትዮጵያን የውጭ ምንዛሬ ክምችት፣ መሰረታዊ የምጣኔ ሀብት ፖሊሲና መዋቅራዊ ለውጦችን በተመለከተ ከባለሙያዎቹ ጋር ግምገማ እናቀርባለን። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን።
ሄኖክን ለዘገባው እናመሰግናለን። ቀደም ሲል ያስተዋወቅነው ዘገባችን ነው የምናልፈው። አሁን ኦህዴድ በሺዎች የሚቆጠሩ አባላቱን ከኃላፊነት አነሳ፣ ከደረጃ ዝቅ አደረገ፣ ከአባልነት አባረረ። የድርጅቱ 8ኛ ጉባኤ ጠቅላይ ሚኒስትር አብይ አህመድ በተገኙበት በዛሬው ዕለት ተጠናቋል። እስክንድር ፍሬው ተከታዩን ይዟል።
በአዳማ ከተማ የተካሄደው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ 8ኛ ድርጅታዊ ጉባኤ በተለይም ባለፉት ወራት የተሰሩ ስራዎች የተገመገሙበት ውሳኔዎችም የተላለፉበት መሆኑን ነው አመራሮቹ የገለጹት። በክልሉ ያሉ ችግሮችን ለመቅረፍ፣ ከመልካም አስተዳደር አንጻር የሚነሱ ጥያቄዎችንም ለመመለስ በርካታ ስራዎች መሰራታቸውንም ነው ጉባኤው የገመገመው። ከዚህ ውጤታማ አካሄድ በተቃራኒ በተንቀሳቀሱ ወይም ያልተገባ አስተዳደር በተከተሉ አመራሮችና አባላት ላይ እርምጃ መውሰዱንም ይፋ አድርጓል። ድርጅቱ ይፋ እንዳደረገው ከ2000 በላይ አመራሮች ከኃላፊነት ተነስተዋል። 540 ከያዙት ኃላፊነት ዝቅ ተደረገዋል። ከ3000 በላይ ደግሞ ከአባልነት ተሰረዘዋል። የኦህዴድ የፖለቲካና አደረጃጀት ዘርፍ ኃላፊ አቶ ከፍ ያለው አያና ይህንኑን የሚያብራሩት
ከሴል አመራር እስከ ድርጅት ስራ አስፈጻሚ ኮሚቴ ውይይቶች ተካሂደዋል። ውይይቱ ሲካሄድ የነበሩት የታድሶ አቅጣጫ የጥልቅ ታድሶ አቅጣጫዎች ምን ያህል እየተሳኩ እንደሆነ፣ ያልተሳኩ ካሉ ደግሞ ምንድን ናቸው እነዚያ ያልተሳኩ፣ ህዝቡ አውቆ ማገዝ በሚገባቸው ቦታ ላይ ህዝቡም እንዲያግዘን አባላቱም እንዲያግዘን ከማድረግ አንጻር የተለዩበት መድረክ ነው። ምናልባት እርምጃ ጋር ተያይዘው የተነሱ ጉዳዮች ምንድን ናቸው? እነዚህ በቁጥር የተጠቀሱ ሰዎች ወደ ጥልቅ ታድሶ ከገባን በኋላ አጠቃላይ እንቅስቃሴያችን ውስጥ የተሰጣቸውን ተልእኮ እየተወጡ ያሉና ውጤታማ የሆኑ አመራሮች ዴሊቨር የሚያደርጉ የህዝቡን ፍላጎት የሚያሳኩ አመራሮች ወደ አመራርነታቸው እንዲቀጥሉ የተደረገበት፣ የተወሰነ ጉድለት ያለባቸው ደግሞ ከጉድለታቸው እንዲማሩ ካሉበት ደረጃ ወርደው እንዲሰሩ፣ በዛ ሆኖ ደግሞ ያሳዩት ድክመት ምን እንደሆነ አባላቱና ህዝቡ የሚመራው አካል እዛው እየተነገራቸው ከዛ እንዲማሩ የተደረገበት ሁኔታ ነው ያለው። ከፉልች የሆኑ ደግሞ በድርጅቱ ስነ ምግባር ያስቀመጣቸው የድርጅቱ የራሱ የሆነ ስነ ምግባር አለው። በዛ ሂደት ውስጥ የራሳቸው የሆነ ያንን መሟዘኛ ያላሟሉ፣ ያ ደግሞ በአባላቱም ዘንድ ተቀባይነት ያገኘ እነሱም ያመኑበት የተወሰኑ አመራሮች በዚህ ደረጃ እርምጃ ተወስዶባቸዋል። ይሄ ከደረጃ ወረዱ ማለት ከአመራር ውጪ ወይ ደግሞ ከድርጅት ውጪ ወይም ከትግል ውጪ ሆኖ ማለት አይደለም። ያው በድርጅቱ ሂደት ውስጥ ሰዎች አመራሮች ይወጣሉ፣ እነሳሉ፣ እንደገና ይነሳሉ። ዞሮ ዞሮ የድርጅቱ ሀብት ናቸው ማለት ነው እነዚህ ሰዎች። ግን ሂደቱ ይሄ ነው የሚመስለው። እስክንድር፣
አንድ ሌላ እሱም ተመልክተውት ሊሆን ይችላል፣ በማህበራዊ ሚዲያ እየተነገረ ያለ ነገር በጉባኤው ላይ በኦሮሚያ ክልል ነዋሪ የሆኑ የአማራና የሌሎችም ብሔረሰቦች ተወላጆች በአንዳንድ አካባቢዎች የሚያጋጥማቸውን መፈናቀል በተመለከተም የተነሱ ነጥቦች አሉ። እንደውም ፕሬዝዳንቱ አቶ ለማ መገርሳ የድርጅቱ ምክትል ሊቀመንበርና የክልሉ ፕሬዝዳንት ይሄን በተመለከተ አስተያየት ሰጥተዋል የሚሉ ተመልክተውት ከሆነ አላቀም በአንዳንድ ማህበራዊ ሚዲያዎች እየተገለጸ ነው። ይህ ጉዳይ ተነስተዋል ወይ አቶ ከፍ ያለው?
የማህበራዊ ሚዲያ ያው ሁሉም እውነት ነው ማለት አትችልም፣ ውሸት ነው ማለት ማትችልም። ሰው የየራሱን አመለካከት ለምጽፍ እንዳጠቃላይ የክልሉ የኦሮሚያ ክልል እንደምታውቀው የሀገራችን ብሔር ብሔረሰቦች ሁሉም የሚኖሩባት ክልል ነች ኦሮሚያ። ስለዚህ በክልላችን ውስጥ ያሉት ብሔር ብሔረሰቦች ሁሉ ልክ እንደ ኦሮሞ ማንኛውም ሰብአዊና ዲሞክራሲያዊ መብታቸው ተጠብቆ በጋራ ሲኖር እንደነበረ ህዝቡ ዛሬም በቀጣይነት መኖር እንዳለበት ያንን ህብረተሰቡ የነበረውን ጉድፈቻ ከምንም በላይ ራሱ ባህል አብሮ ሲኖር የነበረ ህዝብ ስለሆነ ዛሬም ከታይነት ሊኖር የሚችልበት ያለምንም ስጋት የሚኖርበት እድል ለሁሉም ቢሄን አገሩ ስለሆነ ቤቱ ስለሆነ የሚኖርበት አጠቃላይ ውይይታችን ውስጥ እንደ ማንኛውም ኢትዮጵያዊ በክልላችን ውስጥ ያሉ ብሔረሰቦች የሚኖርበት ክልል ስለሆነ በዚህ ላይ በሰላም የሚኖርበት ሁኔታ ይያለ ቀጣይም ይሄ ተጠናክሮ የሚቀጥል ነው የሚሆነው። በዙሪያም ያሉ አጎራባች ክልሎች በተመሳሳይ መልኩ የኦሮሚያ ክልል ከብዙ ክልሎች ጋር ስለሚገናኝ ያም በተመሳሳይ መልኩ በሰላም ከክልሎቻችን ጋር መኖር እንዳለብን አገራዊ ተልእኮም እንዳለብን ያንን በትክክል ተገንዝበን በየደረጃ ያለ አመራር ይህን ማስፈጸም እንዳለበት ውሳኔ ላይ ተደርሷል። በፊትም ሲሰራበት ነበር። ምናልባት ከአማራ ህዝብ ጋር ተያይዞ የሚነሳ ነገር የተወሰኑ ዞኖች ላይ ባለፈው ጊዜ ሲነሳ የነበሩ ሁኔታዎች አሉ። እነዛ ነገሮች በውይይት ሁለቱም ክልል አመራሮች ባሉበት በጋራ ሰርተው ወደ ቦታቸው እንዲመለሱ የተደረገበት ሁኔታ አለ። አልፎ አልፎ በግለሰቦች ደረጃ የሚነሱ ያልተስተካከሉ አሁንም ያሉ አሉ። የሚሰራባቸው ሁለቱም ክልሎች በጋራ ሆነ ሊሰራባቸው የሚገባ ነገር ግን በተጨባጭ በየቦታው ያለው በፌስቡክ ወይም በተለያዩ ሚዲያዎች በሚነገር ልክ እንደዚህ ችግሮች በአሁኑ ሰዓት ኦሮሚያ ውስጥ አሉ ማለት ትንሽ ያስቸግራል። አይተናል። በአካልም ወርደን የአማራ ክልልም የራሱን ክልል ወስዶ በቦታው ውስጥ ለምሳሌ ቡኖ ምድሌ ላይ ነበር እንደ ስጋት ሲነሳ ነበር። ሚዲያቸውን ይዞ አመራሩ በሙሉ ከህብረተሰቡ ጋር ሄዶ ውይይት አድርጎ የሚባለው ነገር እና አሁን ግራንድ ያለው ነገር በጣም የተራራቂ እንደሆነ ህብረተሰቡ ያለምንም ክፍተት ወደ ነበረበት የተወሰኑ ግለሰቦች ወጥቶ እዛ ያሉ አሉና እነሱ ተመልሶ በክልላቸው እንዲመለሱ በቦታቸው እንዲመለሱ መግባባት ላይ የተደረሰበት ሁኔታ እንዳለ ነው ያለው።
በተለያየ ደረጃ ባሉ አመራሮች ላይ የተወሰደው እርምጃ እየተገኘ ያለውን ውጤት ከመጠበቅ ጋር የተያያዘ ጭምር መሆኑን ለሀገር ውስጥ የመገናኛ ብዙሃን የገለጹት ደግሞ ወይዘሮ አዳነች አቤቤ ናቸው። እርምጃው ለህዝብ ጥያቄ አፋጣኝና ተገቢ መልስ የሚሰጥ አመራር ለመፍጠር እንደሚያስችልም ዶክተር አብይ አህመድን በመተካት የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ የሆኑት ወይዘሮ አዳነች ያስረዳሉ።
ይሄ እያገኘን ያለነውን ውጤት ሊያቆሽሹ የሚችሉ ችግሮች ተለይተዋል። እነዚህ ችግሮች በአብዛኛው እና በዋናነት የሚያያዙት ከውስጥ ድርጅት ጋር የሚያያዙ ናቸው። ከውስጥ ድርጅት ውስጥም ደግሞ ከአመራር ጋር የሚያያዙ ናቸው። በየደረጃ ያለው አመራራችን በተለይም ደግሞ የህዝብን ጥቅም በማስቀደም ህዝባዊነትን ሰንቆ ከመስራት ይልቅ ለራስ ፍላጎት በተለይ ከስልጣን ጋር ያለው እይታ መስተካከል እንዳለበት ማየት ችለናል። በዚህ ሂደትም የተለያዩ ማስተካከያዎችን አድርገናል። ከቦታቸው ዝቅ ያሉ አመራር አሉ። እንዲሁም ደግሞ ከአመራር ፑል ውጪ እንዲሰናበቱ የተደረጉ አሉ። አዳዲስ አመራሮችንም ከግንባር ቀደም አባላቶቻችን እንዲወጡ ያደረግንበት ሁኔታ አለ።
ለሶስት ቀናት የተካሄደው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ስምንተኛ ድርጅታዊ ጉባኤ የተጠናቀቀው ዛሬ ከሰዓት በኋላ ነው። ለስራ ወደ ውጭ በመሄዳቸው በመክፈቻው ላይ ያልተገኙት የድርጅቱ ሊቀመንበርና የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በማጠቃለያው መገኘታቸውና መመሪያ መስጠታቸውንም አቶ ከፍ ያለው አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ወደ መጨረሻው ዘገባችን ስናልፍ በኢትዮጵያ ህዝብ ተወካዮች ምክር ቤት ውሳኔ እንደሚሰጥበት የሚጠበቀው የምህረት አሰጣጥና አፈጻጸም ስነ ስርዓት ረቂቅ አዋጅን ዝርዝር እንመለከታለን። አዋጁ በዚህ ወር መጨረሻ ምክር ቤቱ ለረፍት ከመዘጋቱ በፊት ይጸድቃል ሲሉ በምክር ቤቱ ረዳት የመንግስት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ለአሜሪካ ድምጽ ሬዲዮ ገልጸዋል። ጽዮን ግርማ አናግራቸዋለች።
በኢትዮጵያ ተግባራዊ በመደረግ ላይ የሚገኘው የወንጀል ህግ ላይ የምህረት አሰጣጥን በሚመለከት ራሱን የቻለ ህግ እንደሚወጣ ከመደንገጉ በስተቀር እስካሁን በኢትዮጵያ የምህረት አዋጅ ወጥቶ ተግባራዊ አልተደረገም ነበር። እስካሁን ስራ ላይ ውሎ የነበረው የይቅርታ አዋጅ ነው። አሁን የህዝብ ተወካዮች ምክር ቤት የምህረት አሰጣጥ አዋጅና አፈጻጸም ስነ ስርዓት ላይ ተወያይቶ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቶታል። በምክር ቤቱ የመንግስት ረዳት ተጠሪ የሆኑትን ሚኒስተር ዴታ አቶ አማኑኤል አብርሃምን የምህረት አዋጁ አድሞ ስራ ላይ ይውል ከነበረው ከይቅርታ አዋጅ የሚለይበትን ምክንያት ጠይቂያቸዋለሁ። እሱን ከሚያብራሩበት ይጀምራሉ።
የምህረት አዋጁን በሚመለከት የምህረት አስተጣጥና አፈጻጸም ስነስርዓት ረቂቅ አዋጅ ነው አሁን በፓርላማ እጅ ላይ ያለው። ይሄ አዋጅ ከይቅርታ አዋጅ የሚለይበት መሰረታዊ ምክንያት ምንድነው? ወንጀልን አንድ ሰው ሰርቷል ተብሎ በቡድን ወይም በጋራ ወይም በተወሰነ የህብረተሰብ ክፍል ደረጃ የተሰራን ወንጀልና ጥፋት ሙሉ ለሙሉ እንዳልተሰራ መቁጠር ነው ምህረት ማለት። በዛ ወንጀል አንድ ጊዜ አንድ ሰው ምህረት ከተደረገ በኋላ ያንን ወንጀል ጠቅሶ ማንም ሰው ሊከሰው፣ ሊጠይቀው፣ ሊወነጅለው፣ ሐራስ ሊያረገው የማይችል መሆኑን ነው የምህረት አዋጅ የሚደነግገው። ስለዚህ ለምሳሌ ይቅርታ ቅጣትን የሚያስቀር ሲሆን የምህረት አዋጁ ደግሞ የተፈጸመውን ወንጀል ወይም ድርጊት እንዳልተፈጸመ መቁጠር ያህል ነው ልዩነቱ ማለት ነው።
ይሄ ረቂቅ አዋጅ ምን ምንን ያጠቃልላል? ምን ምን ተነስተዋል? በዚህ ረቂቅ አዋጅ ስር ምህረት ይደረግላቸዋል የተባሉ የትኞቹ የወንጀል ህጎች ናቸው የተጠቃለሉበት?
ምህረት ይደረግባቸዋል የተባሉ የወንጀል አይነቶች የመጀመሪያው ሀገርን በመክዳት ወንጀል የተጠረጠረ ሰው፣ ሁለተኛ ህዝብንና መንግስትን በህጋዊ ባልሆነ መንገድ ህገ መንግስታዊ ስርዓትን በህገወጥ መንገድ ወይም በአህስ ወይም በኃይል ለመገርሰስ የሚደረግ እንቅስቃሴ እና የመሳሰሉ ፖለቲካ ነክ የሆኑና በቡድን ደረጃ የተፈጸሙ ወንጀሎችን የሚመለከት ነው የሚሆነው። ዋና መለያውም የግል ወንጀል ወይም በግለሰብ ደረጃ የተፈጸመንን ጥፋት ሳይሆን በቡድን ደረጃ በጋራ የተሰሩ ጥፋቶችንና ወንጀሎችን በመመልከት እነዚህ ወንጀል ላይ የተሳተፉ ሰዎች ወይም ዜጎች ወደ ሰላማዊ ሁኔታ እንዲመለሱ ለማስቻል ታስቦ የሚዘጋጅ ነው። እንግዲህ የወንጀሉን አይነት በሚመለከት በዋናነት የወንጀል ድርጊቱ የተፈጸመው በአገር ሉዓላዊነት ላይ የሚያስከትለው ወይም ያስከተለው ተጽዕኖ መኖሩ፣ ሰላምና ደህንነት ለማረጋገጥ የተሻለ አማራጭ ምህረት መስጠት የተሻለ አማራጭ ሆኖ ሲገኝ፣ ምህረት የሚደረግላቸው ሰዎች ደግሞ ወደ ሰላማዊ ህይወት ለመመለስ የሚያሳዩት ፍላጎት መሰረት በማድረግ ነው ይቅርታ የሚሰጠው ማለት ነው።
እዚህ ጋር እንግዲህ ፖለቲካ ነክ የሆኑ ሲሉ ምን ለማለት ነው? ፖለቲካ ነክ የሆነ ወንጀል አለ? ስለሱ የሚያወራ ህግ አለ? ሰምቼ አላውቅም።
ደረቅ ወንጀል ያልሆነ ለምሳሌ ነፍስ ያጠፋ፣ ዘር ያጠፋ፣ ምን ያለ ተብሎ በህግ የሚዘረዘሩ ነገሮች አሉ። በግል የምትፈጽሚ ወንጀልና በቡድን አብረሽ ተባብረሽ የምትፈጽሚያቸው ወንጀሎች አንድ አይደሉም። ለምሳሌ ፖለቲካ ነክ ወንጀል የሚባለው መንግስትን ለመገልበጥ አሲረሽ ከሆነ ወይም መንግስትን ለመገልበጥ አልመሽ ተንቀሳቅሰሽ ከሆነ ይሄ ፖለቲካ ነክ የሆነ አጀንዳ ነው ማለት ነው የሚሆነው። ኢሹ አገርን በመክዳት የአገርን መረጃ አሳልፎ ለጠላት በመስጠት ወይም በአገር ላይ የሚፈጸም ወንጀል የፖለቲካ ነክ ወንጀል ነው የሚሆነው። ይሄ ግለሰብ ከተወሰኑ ቡድኖች ጋር ከሚያደርገው ግንኙነት ነፃ ሆኖ በአገር ደረጃ አገርን፣ መንግስትን፣ ስርዓትን፣ ህብረተሰብን የሚጎዱ ወንጀሎችን ለማለት ተፈልጎ ነው።
የህግ ባለሙያዎች እንደዚህ ያሉ ክሶችን ተራ ክሶች ናቸው፣ ህጉ ላይ በተቀመጡ በተራ ክሶች የፖለቲካን ስራ ወይም የፖለቲካን እንቅስቃሴ የሚያደርጉ ሰዎች የሚከሰሱባቸው ተራ ክሶች ናቸው ይሏቸዋል። ከሱ ይልቅ በጣም ትልቁ በአሸባሪነት የሚደረጉ ክሶች ናቸው። ይሄ ደግሞ መንግስትና ህዝብን ማቀራረብ፣ አጠቃላይ ብሔራዊ መግባባትን ማምጣት ከሆነ ይሄ የምህረት አዋጁ ይሄንን የአሸባሪነት የተፈረጁ ድርጅቶችን፣ ቡድኖችን፣ በዛ የተከሰሱ ሰዎችን ያጠቃልላል ወይ?
ይሄን በሚመለከት ማንን ነው በቀጥታ የሚመለከተው የሚለው ይሄን ስራ ራሱን ችሎ የሚሰራ ቦርድ አለ። የይቅርታ አስተጣጥን የሚመራ ራሱን የቻለ ቦርድ አለ። ቦርዱ ነው ይሄን ኃላፊነት የሚሰራው ማለት ነው። ለምሳሌ ይቅርታ ቦርድ
የዚሁን ጥያቄ በነገ ዕለት ይቀጥላል። ትንተናውና ምላሹንም ይዘን እንቀርባለን። እናመሰግናለን።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ሄኖክ ፌስቡክ ላይ አትቪያ ማሐሪክ ታገኙናላችሁ። አስተያየቶቻችሁን ሁልጊዜ ቢሆን እንቀበላለን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዚአብሔር ነን። ዝግጅታችንን በቴክኒክ የመራልን ሞክቢል ያበሮ ነው። ከስርጭት መሐንዲሱ ሱሌ ታራዋሌ ጋር በመሆን እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።
Tunin Radio News America.